ይህ በምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ በጌታ የተወደዳችሁ አድማጮቻችን፣ እንደምን አመሻችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን የመጨረሻው የሆነውን የመዝሙር ጥናታችንን እናቀርብላችኋለን ማለት ነው። ጌታ በረዳን መጠን እንግዲህ ከመዝሙር 144 ጀምረን እስከ መጨረሻው ክፍል ማለትም እስከ መዝሙር 150 አብረን እንዘልቃለን ማለት ነው። እንግዲህ ባለፉት ጊዜያት እግዚአብሔር እያንዳንዳችንን ከመዝሙር 1 እስከ መዝሙር መጨረሻው ድረስ የተናገረንን ያስተማረንን አው እግዚአብሔር እንድንኖርበት ነውና በዚህ ደግሞ እንድንዘልቅ ጸጋውን እንዲያበዛልን እያንዳንዳችን መጸለይ ይገባናል። እስቲ በማስቀደም አጥሪ ያለ ዝማሬን ጋብዛችሁ
ስካና አምር ሰርቷልና ድንቅ አድርጓልና ምስጋና
እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። አዎ ወዳጆቼ፣ ነገሮቻችን ሁሉ በመዝጋና ቢጀምሩ መልካም ነው በማለት ያገኘውን ዝማሬ በመዝጋና በማዘመር ጀምረናል። በሚቀጥለው ክፍለ ጊዜ ደግሞ የኤፌሶን መልእክትን ይዘንላችሁን ቀርባለን ማለት ነው። እናንተ ደግሞ በጸሎት እኛን መርዳት እኛን ጌታ ፊት ማሰብ አትተው፣ ይህ ታላቅ አገልግሎታችሁ ነውና። እስቲ እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ስለ ዛሬው ውሏችን እጅግ አድርገን እናመሰግንሃለን። ስለ ሰጠን ስለዚህ ድል እጅግ አድርገን እናመሰግንሃለን። ሳንወጣና ሳንወርድ ሳንደክም ሳንታክት እነሆ እግዚአብሔር አምላካችን ሆይ ክቡርና ታላቅ የሆነውን ቃልን በቤታችን ደግሞ ከቤተሰቦቻችን ጋር ከጎረቤቶቻችን ጋር ከጓደኞቻችን ጋር ሆነን አቤቱ አምላካችን ሆይ እንድንሰማ ይህንን እድል ስለ ቸርከንና ስለ ሰጠን እናመሰግንሃለን። እግዚአብሔር አምላካችን ሆይ ከብዙ በዓለም ውስጥ ካሉ ድምፆች ይልቅ ያንተ ድምፅ ይጠበባል፣ ያንተ ድምፅ ይልቃል፣ ያንተ ድምፅ ያሸንፋል፣ ያንተ ድምፅ ይጣፍጣልና ይህንን ድምፅህን ደግሞ ለእኛ ለማሰማት እግዚአብሔር ሆይ ይህንን እቅድና ይህንን ዓላማ አንተ እንዲሳካ እስከ መጨረሻው ደግሞ ከእኛ ጋር እንድትሆን እንለምንሃለን። እግዚአብሔር አምላካችን ሆይ በዚህ ጊዜ ልንማር ያልነውን ቃልህን ደግሞ እንደ ልማድህ በመካከላችን ተገኝተህ ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን። እስቲ ቀደም ብለን መዝሙር 144ን አብረን እንመልከት። የዚህ የመዝሙር 144 አብይ ሐሳቡ ስለ እግዚአብሔር ማንነትና ባህሪው ዳዊት ያቀረበውን ምስጋና የሚል ይሆናል። ፈጠን ፈጠን ይያላችሁ ጻፉ። ስለ እግዚአብሔር ማንነትና ባህሪ ዳዊት ያቀረበውን ምዝጋና በመዝሙር 144 ውስጥ እንመለከታለን። ይህኛውም ቢሆን እንዳለፈው ጊዜ በዳዊት የተደረሰ ወይም የተጻፈ ሌላ መዝሙር ነው። ይህ ክፍል መዝሙር 144 ማለት ነው ከመዝሙር 18 ጋር ተመሳሳይነት አለው። ወረድ ብለን ስንመለከት ዳዊት በዚሁ ምዕራፍ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኩ፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮው ገባ ይላል። መዝሙር 18 ቁጥር 6 መመልከት ትችላላችሁ። በኋላ ምንም እንኳን ሳኦል ሊገለው ያሳደደው ቢሆንም እግዚአብሔር ብዙ ጊዜ ዳዊትን ታድጎታል። ይህ መዝሙር የሚናገረው ከነዚህ ልምምዶቹ ስለ አንዱ ነው። በሌላ በኩል ደግሞ በታላቁ መከራ ዘመን የእስራኤልን ሁኔታ ሲያመለክት ትንቢታዊ ይዘትም አለው። በዚያ ታላቅ መከራ ዘመን እስራኤላውያን ወደ እግዚአብሔር እንደሚመለሱና ፊቱንም በጸሎት እንደሚፈልጉ ይናገራል። ይህ መዝሙር በየትኛውም ጊዜ የሚኖሩ ቅዱሳንን ሁሉ ይመለከታል። ቁጥር 1ን ተመልከቱ። እግዚአብሔር አምላኬ ይባረክ፣ ለጆቼ ሰልፍን ለጠላቶቼም ዘመቻን የሚያስተምር ይላል። እንዲህ ሲል ምን ማለቱ ነው? አንዳንድ ሰዎች ይህን ጥቅስ መሰረት በማድረግ የብሉይ ኪዳን እግዚአብሔር ጦርነት ወዳድ ለመሆኑ እንደ ማስረጃ ሊወስዱት ይሞክራሉ። ብዙ ጊዜ ያስቀኛል። እነዚህ ሰዎች ዳዊት በነበረበት ዘመን ኖሮ ቢሆን ኖሮ ግን ለራስ መከላከል መቻልና ጥበቃ ባለው ሁኔታ ውስጥ መኖር የሚያስገኘውን እርካታና ረፍት መረዳት በቻሉ ነበር። ኢየሱስ ክርስቶስ በምንም አይነት ሁኔታ ጦርነት አይኖርም መኖርም የለበትም ብሎ እንዳስተማረ ማሰብ ትክክል አይደለም። እርግጥ ነው በኃጢአት ስርየት አማካይነት ከእግዚአብሔር በሚኖረን መልካም ግንኙነት ምክንያት በልባችን ውስጥ ሰላም ሊኖረን ይችላል። ያም ሆኖ ግን ጌታ ኃይለኛ ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ ያለውን ገንዘብ በሰላም ይሆናል ማለቱን መዘንጋት የለብንም። ሉቃስ ምዕራፍ 11 ቁጥር 21 ልብ በሉ። እዚህ ላይ ዳዊት የሚናገረውም ይህን በተመለከተ ነው። ጌታችን ኢየሱስ ክርስቶስ የሰላም አለቃ መሆኑ ቅዱሳት መጻሕፍት የሚመሰክሩት እውነት ነው። ይሁን እንጂ እርሱ ዳግም እስከሚመለስበት ጊዜ ድረስ በዚህ ዓለም ምንም ሰላም ሊኖር እንደማይችል ተናግሯል። በሌላ በኩል ደግሞ መንግስታችን በአገራችን ከሚቃጣ ማንኛውም ጥቃት ሁሉ ሕዝቡን መከላከል እንደሚችል ማወቅ አንድ አይነት እፎይታን እንደሚያስገኝልን ለሁላችንም ግልጽ ነው። በቁጥር 2 ዳዊት መልካምነቱ ሁሉ ከእግዚአብሔር ወይም በእግዚአብሔር እንደሆነ ይናገራል። እኔና እናንተ አለን የምንለው ጽድቅ ሁሉ ከኢየሱስ ክርስቶስ ጽድቅ የተገኘ መሆን አለበት። እግዚአብሔር መሸሸጊያ፣ መጠጊያ፣ መድኃኒት፣ ረዳት፣ መታመኛ እንደሆነለትም ዳዊት ይናገራል። ከምንም ነገር በላይ እግዚአብሔር እነዚህ ከላይ የተመለከትናቸውን ነገሮች እንደሆነልንና እንዳሟላልን ማወቅ ትልቅ እርካታና እፎይታ ነው። ሕዝቤን ከኔ በታች የሚያስገዛልኝ ይላል ዳዊት። ቁጥር 3ን ተመልከቱ። በዚህ በምንኖርበት ግዙፍ ፍጥረት ዓለም ውስጥ የሰው ልጅ እጅግ በጣም የሚንት የሆነ ፍጥረት ነው። ታዲያ እግዚአብሔር ለሰው ልጅ ይህን ያህል ትኩረት መስጠቱ አይገርምምን? ሰው ከንቱን ነገር ይመስላል፣ ዘመኑ እንደ ጥላ ያልፋል ይላል። ቁጥር 4ን ተመልከቱ። ሰው ከንቱ ነገር ይመስላል ሲል ያለ እግዚአብሔር የሰው ልጅ ዋጋ ቢስ ነው፣ ሕይወቱም ዓላማ ቢስና ፍሬ የሌለው ነው ማለት ነው። ታማኝ አገልጋይና የእግዚአብሔር ሰው መሆናቸው የሚመሰክርላቸው ዶክተር መጊ እንዲህ ሲሉ በአንድ ወቅት ያጋጠማቸውን መሰከሩልን። በአንድ ከተማ ባለ ቤተ ክርስቲያን በመጋቢነት አገለግል በነበረበት ዘመን ሽጉጥ የያዘ ሰው ወደ ቢሮ የመጣና ለምን እንደምኖርና በዚህ ምድር ላይ ያለሁት ለምን እንደሆነም ከመጽሐፍ ቅዱስ ውስጥ ጠቅሰው ካላስረዱኝ በስተቀር በያዝኩት ሽጉጥ ራሴን ማጥፋቴ ነው አለኝ አሉ። ቀጠል አደረጉና እኔም የማደርገው ነገር ግራ ስለገባኝ ለምን ራስህን ታጠፋለህ? ራስህን ማጥፋት እኮ የችግሩ መፍትሄ አይደለም። ራስህን ማጥፋት የሚያስከትለው ነገር ቢኖር ከዚህ ዓለም የምትሸሸው ችግር በዘላለማዊ ዓለም እንደሚጠብቅህ ማድረግ ነው። ራስህን ማጥፋት ከዚህ ዓለም ነገሮች ያመለጥክ ቢመስልህም እዚያ ቀድሞ ይጠብቅሃል። በዘላለማዊ ዓለም ሕይወትን በተመለከተ ምንም ውሳኔ ማድረግ አትችልም። እዚህና አሁን ባለህበት ዓለም ግን ሕይወትህን የሚለውጥ ውሳኔ ማድረግ ትችላለህ። ታዲያ ለምን በአጉል ሁኔታ ሕይወትህን ማሳጠር ትፈልጋለህ? ይልቅስ ክርስቶስን የሕይወትህ ጌታና ዳኛ አድርገህ ለመቀበል አሁኑኑ ውሳኔ አድርግ። እንደዚያ ካደረግህ ለዘላለም ከእርሱ ጋር ትሆናለህ አልኩት በማለት ገጠመኛቸውን አጫወቱ። ወዳጆቺ ያለ እግዚአብሔር ህይወት ባዶና ትርጉም የለሽ ነው። በቅርቡ በስዊድን አገር ይኖር ስለነበረ 5 ቢሊዮን ዶላር በውርስ ስላገኘ ሰው ካንድ ጋዜጣ አነበብኩ። 5 ቢሊዮን ዶላር ማለት ቀላል ገንዘብ እንዳልሆነ መቼ ምትረዳላችሁ? ይህ ሰው ሳይለፋ ሳይጥር በውርስ 5 ሚሊዮን ሳይሆን 5 ቢሊዮን ዶላር በውርስ አገኘ። ይሁን እንጂ ይህን ያክል ብዙ ገንዘብ ያገኘ ሰው ከጥቂት ጊዜ በኋላ ራሱን አጠፋ፣ ሞተ፣ ወይም ደግሞ ራሱን ገደለ ማለቴ ነው። የገንዘቡ ብዛት ህይወት ሊሆነው አልቻለም። ህይወት አሰልቺና አላማ የለሽ ስለሆነችበት በህይወት ከመኖር መሞትን መረጠ። ወገኖቼ ያለ ኢየሱስ ክርስቶስ ህይወት ባዶ ናት። ህይወት ንብ የሌለበት ቀፎ ነው ማለቴ ነው። ቁጥር 6 መብረቆችን ብልጭ አድርጋቸው፣ በትናቸው፣ ፍላጾችን ላካቸው፣ አስደንግጣቸው ይላል። ወደፊት ጌታ ሲመጣ የሚመጣው በፍርድ መሆኑን መዘንጋት የለብንም። ብሉይ ኪዳንም ሆነ አዲስ ኪዳን ደግሞ ደጋግሞ የሚነግሩን አምላካችን ለፍርድ የሚመጣ መሆኑን ነው። ይህን ደግሞ ከዮሐንስ ራእይ ምዕራፍ 19 ቁጥር 11 የበለጠ ግልጽ አድርጎ ያብራራልናል ማለት ነው። ቁጥር 9ን ተመልከቱ። አቤቱ አዲስ ቅኔ እቀኝልሃለሁ፣ አስራውት አርባለሁ፣ በገና ዘምርልሃለሁ ይላል። እስራኤል ልጆች ልባዊና እውነተኛ ዝማሬ ለአምላካቸው የሚያቀርቡት በታላቁ መከራ ውስጥ ካለፉ በኋላ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። እንግዲህ የዚህን የመዝሙር 144 ጥናታችንን እዚህ ላይ እንገታና አሁን ደግሞ ወደ 145 እንሸጋገራለን። የመዝሙር 145 አብይ ሐሳቡ ስለ እግዚአብሔር ማንነትና ሥራው የቀረበ ምስጋና የሚል ነው። ስለ እግዚአብሔር ማንነትና ሥራው የቀረበ ምስጋና የሚለው የመዝሙር 145 አብይ ሐሳቡ ነው ማለት ነው። የዳዊትን ስም የሚያነሳ ይህ መዝሙር የመጨረሻው መዝሙር ነው። ምናልባትም ስለ ደራሲነቱ የማይናገሩ ወይም ስሙ ያልተጠቀሰባቸው መዝሙሮችንም ጭምር እንደጻፈ ቢታሰብም ለዚህ ምንም ማረጋገጫ የለንም። መዝሙሮቹ የተጻፉት በዕብራይስጥ ፊደሎች ቅደም ተከተል መሰረት ነው። እዚህ ላይ ግን አንድ ችግር ይነሳል። እንደሚታወቀው የዕብራይስጥ ፊደሎች 22 ቢሆኑም በዚህ መዝሙር ውስጥ ያሉት ግን 21 ብቻ ናቸው። የዕብራይስጥ ፊደል በአሌፍ ይጀምርና ታው በሚለው ፊደል ያበቃል። እዚህ ላይ ኖን የሚለው ፊደል ቀርቷል ማለት ነው። ይህንንም መሰረት በማድረግ አንዳንዶች ሰዎች ጻፊው ያደረገው ግድፈት ሳይሆን እንደማይቀር ያስባሉ። በበኩሌ ግን ወገኖቼ በግድፈት የታለፈ ሳይሆን ሆን ተብሎ የተደረገ ሳይሆን እንደማይቀር ነው የማስበው። ለምሳሌ ያክል ከመዝሙር 145 እስከ መዝሙር 150 ያሉት መዝሙሮች የሃሌሉያ ወይም የምስጋና መዝሙሮች ናቸው። ታዲያ ያለ አንዳች በቂ ምክንያት ከመዝሙር 145 ላይ አንድ ስንኝ ይጎላል ብላችሁ ታስባላችሁን? ይህ የሆነው የቱንም ያክል እግዚአብሔርን ብናመሰግንም የሚገባንን ያክል ማመስገን እንደማንችልና ምስጋናችን ጎዶሎ እንደሆነ ለማሳየት ነው። እስቲ ቁጥር 1ና 2ን እንመልከት። አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለም እባርካለሁ ይላል። በየቀኑ ሁሉ እባርካለሁ ይላል ዘማሪው። እግዚአብሔርን የምናመሰግነው አልፎ አልፎ አይደለም። ወደ ቤተ ክርስቲያን ስንሄድ ብቻ መሆን የለበትም። በየቀኑ እግዚአብሔርን መባረክ አለብን። ቁጥር 17ና 18ን ተመልከቱ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው ይላል። ማንም እንሁን የት ከእግዚአብሔር ጋር ትክክለኛ ግንኙነት እንዲኖርን ከፈለግን ወደ እርሱ መምጣት ያለብን በኢየሱስ ክርስቶስ አማካይነት ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው ይላል። ሰዎች በተለያዩ ሃይማኖታዊ ሥርዓቶቻቸው ወደ እግዚአብሔር መቅረብ ይፈልጋሉ። የታድሶ እንቅስቃሴ አራማጆች አጠንክሮ ሲያስተምሩ ከነበረው ታላላቅ እውነቶች አንዱ አማኞች ሁሉ የእግዚአብሔር ካህናት መሆናቸውን ነው። እምነታችንን ክርስቶስ ላይ ብቻ ካደረግን በቀጥታ ወደ እግዚአብሔር መቅረብ እንችላለን። ደህንነትን ካላገኘን አሁኑኑ ከርሱ እንቀበል። እኛን ለማዳን እግዚአብሔር ወገኖቼ ሁሌም ዝግጁ ነው። 146 ስለ መልካምነቱና በጎነቱ እግዚአብሔርን የሚያመሰግን ሃሌሉያ መዝሙር ስለ መሆኑ ይናገራል። የመዝሙር 146 አብይ ያሳቡ ስለ መልካምነቱና በጎነቱ እግዚአብሔርን የሚያመሰግን ሃሌሉያ መዝሙር መሆኑን ይገልጻል ማለት ነው። የመዝሙር መጽሐፍ መደምደሚያ 5 ምዕራፎች በሙሉ ትኩረት ምዝጋና ወይም ሃሌሉያ ላይ ነው። እያንዳንዱ መዝሙር ሃሌሉያ በማለት ይጀምርና ሃሌሉያ በማለት ይደመደማል። ሃሌሉያ ማለት እግዚአብሔር ይመስገን ማለት ነው። እነዚህ መዝሙሮች ስለ መከራና ስደት አይናገሩም። ከእግዚአብሔር እርዳታ ለመጠየቅ ወይም በጠላቶች ላይ እንዲፈርድ የሚያቀርቡት ጸሎትም የለም። የመከራውና ስደት ለሊት አብቅቷል። የለክሶ ለሊት አልፎ የማለዳ ምዝጋና ተጀምሯል። ይህም የሚያመለክተው ወደፊት በሺህ ዓመቱ ግዛት ዘመን የሚሆነውን ነው። እስቲ ቁጥር 1ን እንመልከት። ሃሌሉያ ነፍሴ ሆይ እግዚአብሔርን አመስግኚ ይላል። እግዚአብሔርን የምናመሰግነው በአንደበታችን ብቻ ሳይሆን ከልባችንም ጭምር መሆን አለበት። ማዳን በማይችሉ በሰው ልጆችና ባለቆች አትታመኑ ይላል ቁጥር 3። ንጉስም ይሁን ተራ ሰው አንድ ቀን ወደ መጣበት አፈር መመለሱ ስለማይቀር እምነትና ተስፋን በደካማው የሰው ልጅ ላይ ማድረግ አላዋቂነት ነው። ይህን በተመለከተ አንድ በቅዱሳት መጻሕፍት ዕውቀታቸው የተደነቁ ሰው ከአንድ አይሁዳዊ ጋር ያደረጉትን ውይይት በጽሑፍ አስፍረው ነበር። ያ አይሁዳዊ ወደ እኚህ ታላቅ ምሁር ይመጣና አዲስ ኪዳንን በሙሉ እንዳነበበ አዲስ ኪዳን ኢየሱስ ክርስቶስን የሰው ልጅ በማለት እንደሚጠራው ማስተዋሉንና እንደዚያ ከሆነ ደግሞ ይህ ከላይ የተመለከትነው መዝሙር ክፍል በሰው ልጆች አትታመኑ ስለሚል በኢየሱስ ክርስቶስ ማመንም ሆነ መታመን እንደማይገባ ይነግራቸዋል። እሳቸውም መጽሐፍ ቅዱስ ለኢየሱስ ክርስቶስ ሲናገር እርሱ አማኑኤል ማለትም እግዚአብሔር ከኛ ጋር መሆኑን ከድንግል መወለዱን ሰዎችን ለማዳን በስጋ የተገለጠ አምላክ እንጂ እንደማንኛችንም በኃጢአት የተወለደ አለመሆኑን ስለሆነም ቅዱሳት መጻሕፍት አበክሮ በሚናገሩት መሰረት ኢየሱስ ሊታመንበት እንደሚገባ ይነግሩታል። ሰው ኃጢአተኛ ነው። ሟችና ፈራሽ በመሆኑም በሰው ላይ መታመን ጉምን እንደመጨበጥ ነው። ወዳጆቼ አምላካችን ከሚታወቅባቸው ስሞች ሁለቱ ይሆዋና ኤሎሂም ናቸው። ይሆዋ ማለት አዳኝና ታዳጊ እንደማለት ነው። ይሆዋ አዳኝና ታዳጊነቱን ያመለክታል። ቅዱሳት መጻሕፍት ይህን ግልጽ አድርገውታል። እግዚአብሔር ይመስገን። ሃሌሉያ። አሁን ደግሞ ቀጠል በማድረግ መዝሙር 147ን እንመለከታለን። የመዝሙር 147 አብይ ያሳቡ ለዚህች ምድርና ለኢየሩሳሌም ስላደረገው መልካምነት ለእግዚአብሔር የሚቀርብ የምዝጋና መዝሙር ይላል። ለዚህች ምድርና ለኢየሩሳሌም ስላደረገው መልካምነት ለእግዚአብሔር የሚቀርብ ምዝጋና መዝሙር ይላል። እግዚአብሔርን አመስግኑ፣ መዝሙር መልካም ነውና፣ ለአምላካችን ምዝጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤልም የተበተኑትን ይሰበስባል ይላል ቁጥር 1ና 2። ሁላችሁ እንደምትረዱት ይህ ገና አልተፈጸመም፣ ወደፊት እንደሚፈጸም ግን ይጠበቃል። በታላቁ መከራ ዘመን ለሚያልፉት ሁሉ እግዚአብሔር ይህን ያደርግላቸዋል። ወገኖቼ እግዚአብሔር የኔና የናንተን የቆሰለ ልብ ይፈውሳል። እግዚአብሔር የተመሰገነ ይሁን። የቆሰለ ልባችንን መፈወስ የሚቻለው ይህ አምላክ እጅግ ብዛት ያላቸው እንኳክብት በየስማቸው መጥራት የሚቻለው አምላክ ነው። ቁጥር 4ን ልብ ብሎ መመልከት ይቻላል። ይህ ክፍል ማለትም ቁጥር 12 እና ቁጥር 13 እንዲሁም ቁጥር 14 የሚናገረው የሰላም ንጉስ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲመለስ የሚሆነውን ነው። ቆየት ብላችሁ ኢሳይያስ ምዕራፍ 54 ከቁጥር 11 እስከ 13 ያለውን ስፍራ ተመልከቱ። ለሌሎች አዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። ሃሌሉያ አይላል። ቁጥር 20 የእስራኤል ሕዝብ ወገኖቼ ልዩ ሕዝብ ነው። የተመረጡ ሕዝቦች የሚል መጠሪያ የተሰጣቸው ለነርሱ ብቻ ነው። እግዚአብሔር ስለ ራሱ የሰጠውን መለኮታዊ መገለጥ ለሌላው ዓለም እንዲያደርሱ ኃላፊነት የተሰጠውም ለነርሱ ብቻ ነበር። እነርሱን በተመለከተ ስላለው ዘላለማዊ ዓላማ እግዚአብሔር በቃሉ ይናገራል። ማንኛችንም ብንሆን እግዚአብሔር የሰጣቸው ተስፋ እንዲፈጸም ስለ ኢየሩሳሌም ሰላም መጸለይ ይኖርብናል። መዝሙር 148 አብይ ሐሳቡ በፍጥረታቱ አማካይነት ስለሚታየው ጥበብና ማስተዋሉ ለእግዚአብሔር የቀረበ የምስጋና መዝሙር የሚል ነው። ይህ መዝሙር እግዚአብሔርን ማመስገን የሚጀምረው በሰማያት ካሉ ፍጥረታት በመጀመር ነው። ፍጥረት ሁሉ በአንድነት ሆኖ እግዚአብሔርን የሚያመሰግንበት ቀን እንደሚመጣ እንጠብቃለን። ያ ቀን ምንኛ የደስታ ቀን ይሆን! ቁጥር 1 ቁጥር 2 እና 3ን ተመልከቱ። በሰማያት የተጀመረው ምስጋና በምድር ያሉ ፍጥራን ሁሉ ተሳታፊ ይሆናሉ። በሰማይ ያሉ ፍጥረታት ብቻ ሳይሆኑ በምድር ያሉ ፍጥራን አምላካችንን በአንድነት ሆነው እንደሚያመሰግኑ ነው ይህ መዝሙር የሚያመለክተው። ከቁጥር 11 እስከ 13 ያለውን መመልከት ይቻላል። በመዝሙር 149 ደግሞ የምንመለከተው አብይ ሐሳብ በደም አማካይነት ስለተገኘ መዳንና በመለኮታዊ ስልጣኑ ስላመጣው ፍርድ ለእግዚአብሔር የቀረበ ምስጋና የሚል ነው። ቁጥር 1 ሃሌሉያ ለእግዚአብሔር አዲስ ቅኔ ተቀኙለት ምስጋናው በቅዱሳኑ ጉባኤ ነው ይላል። ከዚህ በፊት በራእይ መጽሐፍ ስለተጠቀሰው አዲስ ዝማሬ መመልከታችን ታስታውሳላችሁ። ይህ ዝማሬ የኢየሱስ ክርስቶስን አዳኝነትና ታዳጊነት የሚመሰክር ዝማሬ እንጂ ሌላ ሊሆን እንደማይችል አስባለሁ። እስራኤል በፈጣሪው ደስ ይበለው የጽዮንም ልጆች በንጉሳቸው አሴትን ያድርጉ ይላል ቁጥር 2። እርሱ ፈጣሪያችን ነው፣ ከዚያም በላይ ደግሞ አዳኛችንም ነው። ስለዚህ ልናመሰግነው ይገባል። ተራራ ብንወጣ ሸለቆም ብንወርድ ብናጣ ብናገኝም እግዚአብሔርን ልናመሰግነው ይገባል። ከቁጥር 6 እስከ 9 ያለውን ተመልከቱ። ጌታ ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ የዚህ ዓለም መንግሥታት ደስ ብሏቸው ይቀበሉታል ማለት አይደለም። እርሱ የሚመጣው በዚህ ምድር ለመፍረድ ነው። አመጽንና ብርቱን ነገር ሁሉ በብረት በትር ይሰብራል። መዝሙር 2 በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ቃም ትቀጠቅጣቸዋለህ ይላል። ቁጥር 9ን ተመልከቱ። እግዚአብሔር ፍቅር ስለሆነ በማንም ላይ አይፈርድም፣ ማንንም አይቀጣም የሚል አስተሳሰብ እንዲያሳስተን አንፍቀድለት። ይህ እኔና እናንተ የምንኖርበት ዓለም ወደ ፍርድ ቀን እየገሰገሰ መሆኑን አንዘንጋ። ወዳጆቼ አሁን ደግሞ የመጨረሻው ክፍላችን የሆነውን መዝሙር 150ን ፈጠን እያልናብረን እንመለከታለን። የዚህ መዝሙር አብይ ሐሳቡ የምዝጋና መዝሙሮች ሁሉ ማጠቃለያ ክፍል የሚል ነው። ወዳጆቼ አምልኮ ምንድነው? ከላይ ለተነሳ ጥያቄ መንደርደሪያ ሐሳብ እንዲሆንን መዝሙር 150 ቁጥር 1ን ተመልከቱ። እግዚአብሔርን አመስግኑት ይላል። እንግዲህ ያምልኮ የመጀመሪያው እርምጃ እግዚአብሔርን ማመስገን ማለት ነው። ዘማሪው ለሁለት ነጥቦች አጽንኦት ይሰጣል ወይም ደግሞ ትኩረት ይሰጣል። የመጀመሪያው የእግዚአብሔር ፈጣሪነት ሲሆን፣ ሁለተኛው ደግሞ አዳኝነቱ ታዳጊነቱ ነው። ይህ የምንኖርበትንም ሆነ ጠቅላላ ፍጥረት ዓለም ካለመኖር ወደ መኖር ያመጣው እግዚአብሔር ነው። ከምናያቸውም ሆነ ከምንዳስሳቸው ነገሮች በእግዚአብሔር ያልተፈጠረ አንድም ነገር የለም። ስለሆነም ስለ ፈጣሪነቱ ሊመሰገን ይገባዋል፣ ስለ አዳኝነቱም ሊመሰገን ይገባዋል። ቅዱሳት መጻሕፍት አበክሮ እንደሚናገሩት እግዚአብሔር ቀናተኛ አምላክ ነው። ለራሱ ፈጥሮናል። በጋብቻ የተሳሰሩ ጥንዶች አንዱ የሌላኛው ሙለንተና እንደሚፈልጉሉ እግዚአብሔር ሙለንተናችንን ይፈልጋል። ከምንም ጋር ሊጋራን አይፈልግም። ከቅዱሳት መጻሕፍት እንደምንመለከተው ወገኖቼ ቤተ ክርስቲያን የክርስቶስ ሙሽራ ተብላለች። ሙሉ በሙሉ የእርሱ ናት። ክብርም ሆነ ምስጋና ወይም አምልኮ የሚገባው ለእርሱ ብቻ ነው። ከዮሐንስ ራእይ ምዕራፍ 22 ቁጥር 9ን በኋላ ተመልከቱ። አሁን ደግሞ ማምለክ ያለበት ማን ነው የሚለውን ጥያቄ እናነሳለን። መመለክ ያለበት እግዚአብሔር ብቻ ነው ካልን ቀጥሎ ያለው ጥያቄ ማምለክ ያለበት ማን ነው የሚለው ይሆናል። ዘማሪው እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። እግዚአብሔር ሰውን የፈጠረው ከእርሱ ጋር ኅብረት እንዲኖረው ነው። የሰው ልጅ በዚህ ምድር መኖር ከዚህ የተለየ ዓላማ ሊኖረው አይችልም። እግዚአብሔር ፍጥረት ዓለምን ካለመኖር ወደ መኖር ያመጣው ለራሱ ክብር ነው። ፍጥረት የተፈጠረው ለራሱ ለእግዚአብሔር እንጂ ለኔና ለናንተ አይደለም። ከብዙ ዓመታት በፊት ኢዮብ አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆች ሁሉ እልል ሲሉ ብሎ ነበር። ኢዮብ 38 ቁጥር 7ን ተመልከቱ። ዘማሪው ደግሞ የአሕዛብ አማልክት ሁሉ አጋንንት ናቸውና እግዚአብሔር ግን ሰማያትን ሠራ ይላል። መዝሙር 96 ቁጥር 5ን ልብ ይሏል። ምንም እንኳ ሰው የተፈጠረው እግዚአብሔርን ለማክበርና ለማመስገን ቢሆንም እኛ ግን በዚህ ዓላማ መሠረት አልሄድንም። ከእግዚአብሔር ጋር የነበረንን ኅብረት አቋርጠናል። መዝሙር 107 ቁጥር 1ና 2 ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ፣ እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይንገሩ ይላል። ወገኖቼ እግዚአብሔር ያዳናቸው ካላመሰገኑ፣ ድንቅ ሥራውንም ካልመሰከሩ ማን ሊያመሰግን ነው? ማንስ ሊመሰክር ነው? ቅዱሳት መጻሕፍት እንደሚነግሩን ኢየሱስ ክርስቶስ ስለ ሰው ኃጢአት ሞቷል። ከእግዚአብሔር ጋር ተገቢ ግንኙነት እንዲኖረውም አድርጓል። ስለሆነም ይህ መዳን የተደረገለት ሁሉ እግዚአብሔርን ማመስገን አለበት። እኔና እናንተንም ያጠቃልላል ማለት ነው። አሁን ደግሞ የመጨረሻ አድርገን የምንመለከተው ጥያቄ እግዚአብሔርን ማምለክ ለምን አስፈለገ የሚል ነው። በአሁኑ ዘመን እግዚአብሔርን የሚያመልኩ በጣም ጥቂት ሰዎች ናቸው። እግዚአብሔርን ለማምለክ ወደ ቤተ ክርስቲያን የሚሄዱትም እንዲሁ እጅግ በጣም ጥቂቶች ናቸው። ወገኖቼ መንፈሳዊ ሕይወቴ ሲላሽቅና ብርታቴ ሁሉ ሲሟጠጥብኝ ብቻዬን ከእግዚአብሔር ጋር መሆንና በግንባሬ መሬት ላይ ተደፍቼ ልቤን በፊቱ ማፍሰስ እመርጣለሁ። በእንዲህ ዐይነት ሁኔታ እናንተስ በቅርቡ ጸልያችሁ ታውቃላችሁን? በእንዲህ ዐይነት ሁኔታ ልባችንን በፊቱ ብናራቁት፣ ነፍሳችንንም በፊቱ ማፍሰስን ብንለማመድ ስለ መንፈሳዊ ነገሮች ያለን እይታ በፍጹም ይለወጣል። እግዚአብሔር ይርዳን። አዎ፣ ፍቅር የሌለው አምልኮ፣ ሙቀት የሌለው የእሳት ነበልባል፣ ኅብረ ቀለሞች የሌሉት ቀስተ ደመና፣ ሽታ የሌለው አበባ ማለት ነው። አምልኮ ሁለንተናን ማሳተፍ አለበት እንጂ ደረቅና ወግ አጥባቂ አይነት መሆን የለበትም። በወግ የተተበተበ አምልኮ ሙት አምልኮ ነው። ራሳችንን በፊቱ እንድንጥል ከእግዚአብሔር ጋር ፍቅር እንዲይዘን የማያደርግ አምልኮ ባዶና ከንቱ ነው። አንድ ሰው ስለ አምልኮ ሲናገር እግዚአብሔርን ስለማውቀው እወደዋለሁ፣ በአእምሮዬ ልመረምረው ስለማልችል አከብረዋለሁ፣ በፊቱ ራሴን በመጣል አከብረዋለሁ፣ ከፍ ከፍ አደርገዋለሁ አለ። አምልኮን በተመለከተ እንድናስተውለው የምፈልገው ሦስተኛው ጉዳይ እግዚአብሔርን ከፍ ከፍ ማድረግ፣ ታላቅና ክቡር ማድረግ ነው። እንዲህ ሲባል ግን እግዚአብሔር ዝቅ ያለ ስለሆነ ከፍ ለማለት የእኛን እገዛ ይፈልጋል ማለት ሳይሆን፣ ቀድሞውንም ከፍ ከፍ ያለ በመሆኑ ቀድሞውንም ክቡር ስለሆነ ተገቢ ስፍራውን እንሰጠዋለን ማለት ነው። ይህን የምናደርገው ደግሞ በአምልኮ ነው። እኔና እናንተ በአምልኮ በግንባራችን ፊቱ ስንወድቅ ፍጡር በፈጣሪው ፊት ሊኖረው የሚገባውን ትክክለኛ ስፍራ መያዛችን ነው። ሰው እግዚአብሔርን ከፍ ከፍ ሲያደርግ ራሱም ከፍ ከፍ ይላል። እግዚአብሔር የተመሰገነ ይሁን። የዛሬው ትምህርታችን እዚህ ላይ ያበቃል። ደህና አደሩ።